ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 15 2012 ዓ.ም ምረት ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዳሴ ግድብ የመጀመሪያው ምዕራፍ የውሃ ሙሌት መጠናቀቁን ይፋ አደረጉ። ዘገባው በአብይ ርዕስ ይቀርባል። በኦሮሚያ ክልል በተፈጠረው ሁከት ከ1000 በላይ መኖሪያ ቤቶችና ከ240 በላይ ተሽከርካሪዎች መውደማቸውን የክልሉ ቃል አቀባይ አስታወቁ።
ድጋፍ እንዲደረግ ህዝቡ በራሱ የመልሶ የማቋቋም ስራ እንዲሰራ በአካል በዛው ሰገንተን ኮሚቴ ማቋቋም ወደ ስራ እንዲገቡ ተደርጓል። ከዛም በላይ መንግስት መረጃ የማሰባሰብ ስራ ነው የሰራው።
የኦሮሚያ ክልል የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌታቸው ባልቻ ናቸው የሰጡንን ማብራሪያ ይዘን እንመለሳለን። ጤና ይስጥልኝ። እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ። እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ አየር መንገድ ንብረት የሆነ ቦይንግ 777 የጭነት አውሮፕላን ቻይና ሻንጋይ አውሮፕላን ጣቢያ ላይ ዛሬ በእሳት ተያይዟል። ዝርዝሩን ሰለሞን አባተ ያቀርባዋል።
ETARH በሚል በረራ የተመዘገበው ቦይንግ 777 የጭነት አውሮፕላኑ ሻንጋይ ፑዶንግ አውሮፕላን ጣቢያ ላይ በእሳት እንደተያያዘበት የኢትዮጵያ አየር መንገድ በማህበራዊ ሚዲያ ገጾቹ ላይ ባወጣው አጭር መግለጫ አስታውቋል። አውሮፕላኑ በእሳት የተያያዘው ጣቢያው ላይ እቃ እየጫነ ሳለ እንደነበር አየር መንገዱ አመልክቶ ከሚመለከታቸው አካላት ጋር ሁሉ ተባብሮ ቃጠሎውን በቁጥጥር ስር ማዋል መቻሉን ገልጿል። አውሮፕላኑ ከሻንካይ በአዲስ አበባ አድርጎ ወደ ብራዚል ሳው ፖሎና ከዚያም ወደ ቺሌ ሳንቲያጎ ለመብረር በመደበኛ የጭነት ማመላለስ መርሃ ግብር ላይ እንደነበርም አመልክቷል። የአደጋው መንስኤ አግባብ ባላቸው ባለስልጣናት እየተጣራ መሆኑንም ገልጿል። አየር መንገዱ የጭነቱ አይነትና መጠን፣ ቃጠሎ የተነሳው ሙሉውን ጭነት ካስገባ በኋላ ይሁን መጀመሪያ ወይም መሃል ላይ አልተገለጸም። ከአደጋው ስፍራ የወጡና በማህበራዊ መገናኛዎች የወጡ የቪዲዮ ምስሎችና ፎቶዎች ጀቱ ግማሽ ጀርባ ላይ የሰፋ ቦታ በእሳት መቃጠሉን ብዙም ጢስ እንደነበር ያሳያሉ። የአቪዬሽን መረጃዎችን የሚያወጣውን ቬሪ ፍላይትን ጠቅሶ ሮይተርስ እንደዘገበው ወደ ሻንሃይ ፑዶንግ አይሮፕላን ጣቢያ ያመሩ የነበሩ በረራዎች ሁሉ መድረሻቸውን ወደ ሻንሃይ ሆንቺያዎ ዓለም አቀፍ አይሮፕላን ጣቢያ እንዲቀይሩ ተደርጓል። ፍላይት ራዳር 24 የሚባለውን የበረራ መከታተያ ስርዓት የተከሰ የፍላይት ግሎባል ዘገባ ደግሞ አይሮፕላኑ ሻንሃይ ፑዶንግ አይሮፕላን ጣቢያ ላይ በሀገሩ ሰዓት ዛሬ እኩለ ቀን ላይ በአዲስ አበባ ሰዓት ከጠዋቱ 1 ሰዓት ላይ መሆኑ ነው ያረፈው ኢቲ 3738 በሚል የበረራ ቁጥር ከብራስልስ ተነስቶ እንደነበር አመልክቷል። የስታር አላያንስ አባል የሆነው የኢትዮጵያ አየር መንገድ 10 ተመሳሳይ 777 ኤፍ አይሮፕላኖች እንዳሉት ሲሪየም የሚባለው የበረራ መረጃ አጠናቃሪ ተቆሟል። በቃጠሎው ምክንያት ምድር ላይ ባሉ ሰራተኞችም ሆነ በበረራ ቡድኑ አባላት ላይ የደረሰ ጉዳት እንደሌለ የኢትዮጵያ አየር መንገድ ባወጣው መግለጫ አስታውቋል። ከአየር መንገዱ ተጨማሪ ማብራሪያ ለማግኘት ደውዬ ያገኘኋቸው ባለስልጣን መረጃ እያሰባሰቡ መሆናቸውን ጠቅሰው የተሟላ መረጃ እንዳገኙ መግለጫ እንደሚሰጡ ነግረውኛል። በተገኘ ጊዜ እናደርሳችኋለን።
የዩናይትድ ስቴትስ የጦር ኃይል ሶማሊያ ፑንትላንድ ግዛት ውስጥ ባካሄደው የአየር ጥቃት 7 የእስላማዊ መንግስት ግብረ አበር ታጣቂዎችን ገለናል ሲል አስታወቀ። የቪኦኤ የሶማሊኛ ቋንቋ አገልግሎት ያነጋገራቸው የአካባቢው ባለስልጣናትና እማኞች በሰጡት ቃል ደግሞ ከቦሳሶ በስተደቡብ ምስራቅ 140 ኪሎ ሜትር ርቀት ላይ ቲሜርሺ በሚባል ተራራማ አካባቢ የፑንትላንድ ኃይሎች በታጣቂዎቹ ምሽጎች ላይ ጥቃት ማካሄዳቸውን ገልጸዋል። የዩናይትድ ስቴትስ የአፍሪካ እዝ ዛሬ ባወጣው መግለጫ የትናንቱ የአየር ጥቃት የተካሄደው ታጣቂዎቹ አጋር ኃይሎች ላይ ላደረሱት ጥቃት አጸፋ ለመመለስ ነው ብሏል። የአፍሪኮም ኦፕሬሽን ምክትል ዲሬክተር ብርጋዴር ጄኔራል ሚጌል ካስቴላኖስ ሽብርተኛ ቡድኖችን ማሳደዳችንን እንቀጥላለን፣ ሶማሊያውያኑን አጋሮቻችንን የቡድኖቹን እንቅስቃሴ እንዲሰባብሩ እንረዳለን ብለዋል። አይሲስና አልሸባብ የመሳሰሉትን እንዲደመስሱም ድጋፍ መስጠታችንን እንቀጥላለን ሲሉ አክለዋል። በትናንቱ ያየር ጥቃት አንድም ሰላማዊ ሰው እንዳልተገደለና የቆሰለም እንደሌለ ነው አፍሪካም ያስታወቀው። የፑንትላንድ ኃይሎች በበኩላቸው በየብስ ባካሄዱት ጥቃት 20 የአይሲስ ታጣቂዎችን ገለናል ብለዋል። የቀድሞ የሱዳን ፕሬዝዳንት ኦመር አልበሽር ከ30 አመታት በፊት ስልጣን ከጨበጡበት መፈንቅለ መንግስት ጋር በተያያዘ የቀረበባቸው የክስ ሂደት ዛሬ ቀጥሏል። የትናንቱ ችሎት ምስክሮች ከመጠራታቸው በፊት ተበትኗል። ይህም የሆነው ተከሳሾችን ጠበቆቻቸውንና የተከሳሽ ቤተሰቦችን በኮቪድ-19 ወረርሽኝ የአካላዊ ርቀት መመሪያ መሰረት ለማስተናገድ በሚችል ሰፋ ያለ ፍርድ ቤት እንዲካሄድ ተብሎ መሆኑን ካልበሽር ጠበቆች አንዱ ዘን አልአቢዲን መሐመድ ገልጸዋል። በትናንቱ ችሎት 29 ተከሳሾች፣ 190 ጠበቆች፣ ከ10 በላይ ክስ አቅራቢ አባላት ስለነበሩ የአካላዊ ርቀትን ማስጠበቅ እንዳልተቻለ ነው የተናገሩት። የካርቱም ቱዴይ ጋዜጣ አዘጋጅ መሐመድ ፋዛሪ የዛሬው የፍርድ ቤት ሂደት ታሪካዊ ነው ብሏል። የፍትህ ስርዓቱ አሁን ነጻ የሆነ መምጣቱን የሚያሳይ ነው ሲልም ለቪኦኤ ገልጿል። ተከሳሾቹ ከተመሰረተባቸው ክሶች ክብደት የተነሳ አንዳቸውም ይለቀቃሉ ብዬ አልጠብቅም ሲልም አክሏል። ከቀድሞው ፕሬዝዳንት በሽር ጋር ከተከሰሱት መካከል 10 የጦር መኮንኖች፣ ምክትል ፕሬዝዳንቶቻቸው የነበሩት አሊ ኦስማን ጣሃና ባክሪ ሐሰን ሳልህ እንዲሁም የቀድሞ ሚኒስትሮች እንደሚገኙባቸው ተገልጿል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ጎረቤት ሀገር ሊቢያ ወታደራዊ ኃይል ለመላክ የሚያስፈልግበት ሁኔታ ቢፈጠር የግብጽ ፕሬዚደንት አብደል ፋታህ አልሲሲ በሊቢያ የግብጽ ወታደራዊ ኃይል እንዲያዘምቱ የሀገሪቱ ምክር ቤት ውሳኔ ያሳለፈ። ግብጽ በያዝነው ወር ሲርቲ በተባለችው ግብጽ ለጸጥታዋ ወሳኝ አድርጋ በምትቆጥራት የሊቢያ ወደብ ከተማ ላይ ቀዩን መስመር አትለፉ ስትል ትሪፖሊ ያለውን የብሔራዊ ውል መንግስትና ቱርክ ያሉትን ደጋፊዎቹን አስጠንቅቃ እንደነበረ በመግለጽ የአሜሪካ ድምጹ ኤድዋርድ ዩሬኒያን ከካይሮ ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርበዋለች።
የግብጽ ፕሬዝዳንት አብደል ፈታህ አልሲሲ በሊቢያ ጣልቃ እንዲገቡ የሀገሪቱ ምክር ቤት ያሳለፈው ውሳኔ ሊቢያ ውስጥ ባሉት ተቀናቃኝ ኃይሎች ዘንድ ወታደራዊ እንቅስቃሴ ያስነሳ አይመስልም ተብሏል። ቱርክ በሊቢያ ላይ ጣልቃ እየገባች የሀገሪቱን ሉዓላዊነት ጥሳለች የሚለው በምስራቅ ሊቢያ ያለው ምክር ቤት አስፈላጊ ከሆነ ግብጽ በወታደራዊ ኃይል ጣልቃ እንድትገባ ከአንድ ሳምንት በፊት ባወጣው መግለጫ ጠይቆ ነበር። ግብጽ በምስራቅ ሊቢያ ያለውን የአብደላ ቲኒን መንግስት ትደግፋለች። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክራ ባለፈው ሳምንት ማብቂያ ላይ ካይሮ የሊቢያን ሁኔታ እየተከታተለች ነው ብለው ነበር።
سوف تظل مصر تراقب هذه الاوضاع بكل جديه وتتخذ
ግብጽ በሊቢያ ያለውን ሁኔታ በቅርብ እየተከታተለች ነው። የአረብ ብሔራዊ ጸጥታን ለመጠበቅ ወሳኝ እርምጃ ወስዳለች ነው ያሉት። ኤማድ ጋዴ የተባሉ የግብጽ ምክር ቤት አባል ፕሬዝዳንት አልሲሲ በሊቢያ ጣልቃ እንዲገቡ የሀገሪቱ ምክር ቤት መፍቀዱ ጦርነት ማወጅ ማለት አይደለም፣ በዛም ላይ ፕሬዝዳንት ሲሲ በሊቢያ ጦር የሚያሰፍሩት መቼና እንዴት እንደሆነ በግልጽ አላስቀመጠም ብለዋል። በሌላ በኩል ደግሞ ቻርልስ ዶገል የተባለው የፈረንሳይ አውሮፕላን በቱርክ የሚደገፉ ሚሊሻዎች እንዳይገቡ ለመከታተል ሲባል በቅርቡ በሰርጥ ወደብ አካባቢ እንደሚገኝ የአረብ ሚዲያ ዘግቧል። ፈረንሳይ በምስራቃዊ ክፍል ያሉትን ወታደራዊ አዛዥ ጀነራል ኻሊፋ ሀፍታርን እንደምትደግፍ ታውቋል። የአልጄሪያ ፕሬዝዳንት አብደል መጂድ ቴቡን በበኩላቸው ሀገራቸው በሊቢያ ያለው ግጭት የፖለቲካ መፍትሄ እንዲያገኝ እንደምትፈልግ ለሀገራቸው ቴሌቪዥን ተናግረዋል። ትሪፖሊ ያለው መንግስት የሀገር ውስጥ አስተዳደር ሚኒስትር ፋቲ ባሻጋ ስለ ሀገራቸው ጉዳይ ከቱርክ የመከላከያ ሚኒስትር ካሉሲ አካር እና ከማልታ የመከላከያ ሚኒስትር ጋር ለመነጋገር ባለፈው ሰኞ በቱርክ መዲና አንካራ ተገኝተዋል።
በኮቪድ-19 ዜናዎች በኬንያ የኮሮና ቫይረስ ተያዦች ቁጥር ዝግ ብሎም ቢሆን በተከታታይ ያሻቀበ መሆኑ እየተሰማ ነው። የዋና ከተማዋ የናይሮቢ አንዳንዶቹ ሆስፒታሎች እየሞሉ መሆኑን ነው አንዳንድ ሪፖርቶች ያመለከቱት። በሀገሪቱ አጠቃላይ ቁጥር ባሁን ወቅት የተያዙት ማለት ነው ከ14000 ማለፉን 250 ሰዎች ደግሞ ህይወታቸው እንዳለፈ የኬንያ የጤና ሚኒስቴር የሰጠው መግለጫ ያመለክታል። በዩናይትድ ስቴትስ ደግሞ ባንዳንዶቹ አካባቢዎች ያለው ለኮሮና ቫይረስ የተጋለጡ ሰዎች ተጨባጭ አሃዝ በይፋ ሪፖርት ከተደረጉት ከሁለት እስከ 13 ከመቶ እጥፍ ይበልጣል የሚል ነገር እየተሰማ ነው። ይህን ያለው የሀገሪቱ ብሔራዊ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ትናንት ይፋ ያደረገው የጥናት መረጃ ነው። ሲዲሲ ከዚህ ድምዳሜ የደረሰው ኒውዮርክ ከተማ፣ ደቡባዊ ፍሎሪዳ፣ ሚዙሪ እንዲሁም ዩታና ዋሽንግተንን ጨምሮ በተለያዩ የሀገሪቱ 10 አካባቢዎች መደበኛ ምርመራ የተደረገላቸው ሰዎች የሰጡትን የደም ናሙና ተመርኩዞ እንደሆነ ነው የገለጸው። ሚዙሪ ላይ ለምሳሌ ያለ በተጨባጭ ለቫይረሱ የተጋለጡ ሰዎች ከተረጋገጠውና ከቀረበው አሃዝ በ13 እጥፍ፣ ዩታህ ላይ ደግሞ ቢያንስ በሁለት እጥፍ ይበልጣል። ጃማ የተባለው የህክምና መጽሔት ላይ የወጣው የጥናቱ አቅራቢዎች እንዳሉት አብዛኞቹ ለቫይረሱ የተጋለጡ ሰዎች ሐኪም ቤት ለህክምና ፍለጋ ለመሄድም ወይም ደግሞ የህመም ስሜታቸው የከፋ ባለመሆኑ ደግሞም ጨርሶ ህመም ሳይሰማቸው ሲቀር ቫይረሱ ይኖርባቸው እንደሆነ ምርመራ አላካሄዱም እናም ሳያውቁት ወደ ሌሎች ሰዎች እያጋቡት ነው ብለዋል። ከዚህም ሌላ ዩናይትድ ስቴትስ ውስጥ ካለፈው ግንቦት አጋማሽ ወዲህ በሰውነታቸው የኮሮና ቫይረስ መከላከያ አንቲቦዲ ያዳበሩ ሰዎች ቁጥር አነስተኛ መሆኑን የሲዲሲ ተመራማሪዎች በጥናታቸው ደርሰውበታል። በመሆኑም አብዛኛው ህዝብ አሁንም በቫይረሱ ለመያዝ በከፍተኛ ደረጃ የተጋለጠ እንደሆነ ይጠቁማል ብለዋል። በሌላ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካለፈው ሚያዝያ ወር ወዲህ ለመጀመሪያ ጊዜ ኮሮና ቫይረስን በተመለከተ በሰጡት ገለጻ የቫይረሱ ተጋላጮች ቁጥር በሀገሪቱ ዙሪያ እያሻቀበ መሆኑን አምነዋል። ወረርሽኙ እንዳለመታደል ሆኖ ከመሻሉ በፊት መባባሱ አይቀርም ያሉ ሲሆን አንዳንዶች አካባቢዎች ላይ ሁኔታው ደህና ነው፣ አንዳንዱ ጋር ደግሞ ብዙም ጥሩ አይደለም ሲሉ ተሰምተዋል። ፕሬዝዳንቱ አድርገው በማያውቁት ደረጃ አጠንክረው ያፍና አፍንጫ መሸፈኛ ጭንብል መጥቀሙን ጥሩ መሆኑን ተናግረዋል። የራሳቸውንም ጭንብል ከኪሳቸው ወጣ አድርገው እኔም እየለመድኩት ነው ብለዋል። በኮቪድ-19 መከላከያ ክትባት ፍለጋ ዜና የዩናይትድ ስቴትስ መንግስት ግዙፉ የአሜሪካ የመድኃኒት አምራች ኩባንያ ፋይዘር እና የጀርመን ባዮኤንቴክ ተሳትፎላቸው ክትባቱን ማግኘት ከቻሉ 100 ሚሊዮን ክትባቶችን 1.95 ቢሊዮን ዶላር ከፍለን እንገዛለን ሲል አስታወቀ። ሁለቱ ኩባንያዎች ዛሬ በየፊናቸው ባወጧቸው መግለጫዎች በጋራ እየሰሩበት ያለውን የኮቪድ-19 ክትባት ለማቅረብ ከዩናይትድ ስቴትስ የጤናና ሰብአዊ አገልግሎቶች ሚኒስቴር እንዲሁም ከመከላከያ ሚኒስቴር ጋር ስምምነት መፈራረማቸውን አስታውቀዋል። በመጨረሻም ዩናይትድ ስቴትስ ደቡባዊ ቴክሳስ ሂውስተን ከተማ የሚገኘው የቻይና ቆንስላ እንዲዘጋ ትዕዛዝ ሰጠች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሞርጋን ኦርቴጋስ ዛሬ ባወጡት መግለጫ ቆንስላው እንዲዘጋ የታዘዘው የአሜሪካውያንን አእምሮ ሀብትና የግል መረጃዎችን ለመጠበቅ ሲባል ነው ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 15 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ታላቁ የኢትዮጵያ ህዳሴ ግድብ በመጪው የኢትዮጵያ አመት ኃይል ማመንጨት እንደሚጀምር የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ሰለሺ በቀለ አስታወቁ።
ተክላለ ጀነሬተሮች ተክላለ ቴስት ያደርጋለ ኮሚሽን ታረጋለ ከዛ በኋላ ወደ ማመንጨት ተገባለ። ምን ሁሉ እቅዶች አሏቸው። ይሄ ሁሉ በመጪው አመት የሚጠናቀቅ ነው። 2013 ለሁለቱ ተርባይኖች ማለት ነው። በተጓዳይ ደግሞ የ11ዱ ተርባይኖች የብረት ስራ ይሰራል። ተርባይኖች ይተከላሉ። የ11ዱ እንደተጠናቀቀ ደግሞ ከተሳካልን እንግዲህ ክረምቱ ላይ የሁለተኛው አመት ሙሌት እንይዛለን ማለት ነው። ሁለቱ ግን ማመንጨት ይጀምራሉ በዛ ጊዜ።
ሙሉ ቃለ ምልልሱን በዚህ ምሽት ዝግጅታችን ያዳምጡ። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታላቁ ህዳሴ ግድብ የመጀመሪያው ምዕራፍ የውሃ ሙሌት መጠናቀቁን ይፋ አደረጉ። በመጪዎቹ ጥቂት ዓመታትም ግድቡ ሙሉ ለሙሉ ስራ እንደሚጀምር ተናገሩ። በአፍሪካ ህብረት ሊቀመንበር ሰብሳቢነት ትላንት የተካሄደው የሶስቱ ሀገሮች መሪዎች ስብሰባ ውጤታማ እንደነበር የውሃ ሚኒስትሩ ገለጹ። መለስካቸው አመሃ ዝርዝር ዘገባውን ከአዲስ አበባ ያስደምጠናል።
ጠቅላይ ሚኒስትሩ ዛሬ በትዊተር ገጻቸው የታላቁን የህዳሴ ግድብ የመጀመሪያ ዙር ውሃ ሙሌት መጠናቀቅ ይፋ ሲያደርጉ የኢትዮጵያን ህዝብ እንኳን ደስ አላችሁ በሚል በስርዓት ነበረ። የተሰማቸውን የድል ስሜት ሲገልጹም የዚህን የግድቡን ወሳኝ ምዕራፍ ለማየት፣ ለመስማት፣ በመዋጮ ለመሳተፍ ብዙ ትውልዶች፣ ብዙ መሪዎች ተመኝተው ነበረ። ዛሬ አባይ ከዘፈንና ከማስፈራሪያነት አልፎ ማንንም ሳይጎዳ ወሳኝ ምዕራፍ ላይ አድርሰነዋል ብለዋል። ጠቅላይ ሚኒስትሩ በዚህ የእንኳን ደስ አላችሁ መልእክታቸው በግድቡ ግንባታ ለተሳተፉት ሁሉ ከመሪዎች የገንዘብ መዋጮ እስካደረጉ ኢትዮጵያውያን ድረስ ምስጋናቸውን አበርክተዋል። አክለውም ታላላቅ አገራዊ ድሎች የሚገኙትም በመተባበርና በመደጋገፍ እንደሆነ አስምረውበታል። ጠቅላይ ሚኒስትር አብይ እስከዛሬ የተከናወነው ሥራ እጅግ የሚያኮራ ቢሆንም በተገኘ ውጤት መኩራራት እንደማይገባ አስገንዝበው ስለ ቀጣዩ ሥራና በዲፕሎማሲው መስክ ስለሚጠበቀው ተግዳሮትም አመላክተዋል። በመጨረሻም ግድቡ በሚቀጥለው ዓመት ላይ በሁለት ተርባይኖች ኃይል ማመንጨት እንደሚጀምርም ገልጸው በመጪዎቹ ጥቂት ዓመታት ማለትም በ2015 ዓ ም ሙሉ በሙሉ ሥራ እንደሚጀምር ተናግረዋል። ትናንት በአፍሪካ ህብረት ተካሂዶ የነበረው የኢትዮጵያ የሱዳንና የግብፅ መሪዎች ስብሰባ ፍሬያማ ነው ሲሉ የውሃ የመስኖና የኃይል ሚኒስትሩ ዶክተር ሰለሺ በቀለ ለቪኦኤ ተናገሩ። በወቅቱ የአፍሪካ ህብረት ሊቀመንበር ፕሬዚዳንት ሲሪል ራማፎዛ ሰብሳቢነት በተካሄደው የቪዲዮ ጉባኤ የተገኘውንም ውጤት ሚኒስትሩ እንዲገልጸውታል።
መሰረት ድርድሮች ስናካሄድ ነበር። ቴክኒካልና የህግ ማዕቀፍ ጉዳዮችን እሱን ለመገምገምና ቀጣይ አቅጣጫ ለመስጠት ነበር የተሰበሰቡት እና ግምገማውን በጥሩ ሁኔታ አይተዋል። ፕሮግሬሱም ጥሩ ነው ብለዋል እና በቅርብ ጊዜ ውሃ ሙሌቱ ስምምነት እንዲጠናቀቅ፣ ሌላ ደግሞ ዘለቄታ ያለውን ጉዳይ ለማከናወን ደግሞ እንደዚሁ ቀጣይ ድርድሮች እንዲካሄዱ ነው እና በሁለት ምዕራፍ ተከፍሎ እንዲካሄድ ነው።
እንደው በተለይ በታችኛው ተፋሰስ ሀገሮችና በኢትዮጵያ መካከል ያለውን ችግር ለመፍታት የሚያስችል ተስፋ የሚሰጥ ነገር አለ?
አዎ፣ የሚፈታ ጉዳይ ነው። ለድርድሩ መቋጨት እንቅፋት ሆነው የነበሩት በተለይ የወደፊት የውሃ አጠቃቀም አይነት ጉዳዮች ሰፋ ባለ ድርድርና ዘለቂታ ባለው ሁኔታ ታይቶ እንዲፈታ የሚል ሀሳብ ነው ያቀረቡት። የዚህ የመጀመሪያው ሙሌቱን ካጠናቀቅን በኋላ በቀጣይ የምንደራደረው ነው ማለት ነው። መስፈት
የውሃ ሙሌቱ እንግዲህ ዛሬ እንደተጠናቀቀም ጠቅላይ ሚኒስትር
ምዕራፍ ነው እንግዲህ የመጀመሪያ ግንባታ ይካሄዳል። ይሄኛው የውሃ ሙሌት ያው ከግድብ ውስጥ የሚወጣውን ውሃ ሳናቀው በራሱ ሞልቶ 5-60 ሜትር ላይ ከደረሰ በኋላ በላዩ ሲፈስ የሚታየው ነው። ያንን አጠናቀናል ማለት ነው።
አልአራም በተሰኘው የግብጽ ጋዜጣ የወጣ አንድ ዘገባ ግን አንድ የግብጽ ባለስልጣን የመሪዎቹን ጉባኤ አስመልክቶ ካይሮና ካርቱም ግድቡ ተፈጥሯዊ በሆነ መንገድ መሞላት መጀመሩን ከአዲስ አበባ የተገለጸውን ተቀብለውታል ያሉትን አልአራም የተሰኘው የግብጽ ጋዜጣ ጠቅሷል። ባለስልጣኑ አክለውም በግብጽም በከፍተኛ ደረጃ የተወሰነው ድርድሩ እንዲቀጥል መሆኑን ጋዜጣው ባለስልጣኑን ጠቅሶ ጽፏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸውን ለዘገባው እናመሰግናለን። ከአሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አሁን ደግሞ የአባይ ዳሯ ከተማ ባህር ዳር ነዋሪዎች በህዳሴው ግድብ ሙሌት የተሰማቸውን ደስታ ለዘጋቢያችን አስቴር ምስጋናው አጋርተዋታል።
የግድቡን የመጀመሪያ የውሃ ሙሌት መጠናቀቁን የሚያበስር ዜና መሰማቱን ተከትሎ የአባይ መነሻ በሆነው የአማራ ክልል ርዕሰ መዲና ባህር ዳር ነዋሪዎችም ደስታቸውን በተለያዩ መንገድ ሲገልጹ ተመልክተናል። ወይዘሮ ፍሬህይወት ተገኔ ዜናውን እንደሰሙ በመኖሪያ ቤታቸው በር ላይ ቆመው ጥሩምባቸውን ሲነፉ አግኝቼ አናግሬያቸዋለሁ።
ዛሬ በቃ የተለየ ቀን ነው። በጣም ደስ ብሎኛል። አይኔ የኢትዮጵያን ዳግም ልደት ስላየች አባይ ስለተገደበ በቃ በስዕል አይቼው የነበረውን ግድብ ሲታይ የነበረው ስዕል እውን ሆኖ ስላየሁት በጣም ደስ ብሎኛል። የምድሬም ጉስቁልና የገበሬው ያ የተጎሳቆለ ህይወት አሁን እንደሚለወጥ አይኔ ስላየ በጣም እጅግ ደስ ብሎኛል። ደስ ይበላችሁ ኢትዮጵያውያኖች ሁሉ። ለዚህ ለህዳሴው ግድብ የመንግስት ሰራተኛ ገበሬው ሁሉ መቀነቱን ፈቶ እናቶች ያዋጣችሁት ህፃኖች ከቤተሰብ ተቀብላችሁ ያዋጣችሁት ዛሬ እውን ሆኖላችኋል። ደስ ይበላችሁ። እኔ በጣም ደስ ብሎኛል። ያው ያለው የበሽታው ሁኔታ ስለገደበን እንጂ ወጥተን በቃ ብንጨፍር ብንዘል ሳንስበት ነው ዛሬ ለተደረገው ነገር። በቃ አንድ እናት ምጥ እንደሚይዛት እንደዛ ነው ለህዝቧ ምጥ የሆነው። ዛሬ ግን ኢትዮጵያ የመጀመሪያዋን የህዳሴ ግድብ የመጀመሪያዋን ልጅ ተገላግላለች ብዬ አምናለሁ። ዛሬ በቃ ለህፃናቶች ብርሃን ወጥቶላቸዋል። በቃ አትክልቱ አዝእርቱ ሁሉ ነገር ይታየኛል። በቃ እኔ በተስፋ አምናለሁ ኢትዮጵያ ወደ ከፍታዋ እንደምትወጣ። በቃ እኔ ደስ ብሎኛል። ከደስታ ውጪ ምንም ይሰማኝ ነገር የለም።
በአቶ ተሰማ ሀብተ ወልድ ቤትም ዛሬ የግድቡ የውሃ ሙሌት መጠናቀቅ ዜና ሲሰማ ደስታው እንዲህ ነበር።
ኢዲዲያ ተሰማ ባላለው ከባህር ዳር አካዳሚ የ12 አመት ልጅ ነኝ። ግድቡ ውሃ በመሞላቱ ዜና ስንከፍት ነበር ሰማነው። በጣም ደስ ብሎናል። እኛ ደግሞ ከልጅ እስከ አዋቂ የምንጠብቀው ግድባችን በመሆኑ ለኛ ትውልድ በጣም ጠቃሚ ይሆናል።
እንግዲህ ከልጅነት ጀምሮ ስለ አባይ ስትሰማ ነው ያደከውና ምንድን ነበር የምትሰማው? ስለ አባይ ያለህ ግንዛቤ ምንድነው?
አባይ ሲገደብ 30 ሚሊዮን የሚቆጠሩ እናቶቻችን ከጭስ ይላቀቃሉ። በዚህ ምክንያት ኢትዮጵያ ወደ ብልጽግና ትሄዳለች። እኛም ትውልድ በድህነት የምንኖር አይሆን።
እሺ፣ ዳግማዊት ሞገስ እባላለሁ። የዲላ ዩኒቨርሲቲ ተማሪ ነኝ። ዛሬ በጣም ነው ደስ ያለኝ። ማለት እኔ እስከ ዛሬ ድረስ በእኔ እድሜ ትልቅ እድል ነው ያየሁት። አባይ ተሞልቶ ማየት እኔ ምኞቴ ነበረ። በተለይ ደግሞ በግብጽ ሴራ በጣም ብዙ ነገር ፈርተን ነበር፣ ግን እንችላለን ብለን በራሳችን በሙሉ በመተማመን ኢትዮጵያ በሙሉ ተባብሮ ይሄን ግድብ እውን በማድረጉ በእውነቱ በጣም እጅግ ደስተኛ ነኝ።
አቶ አስማማው ሙሌ የባህር ዳር ከተማ ነዋሪ ናቸው። ለህዳሴው ግድብ 5 ጊዜ ቦንድ እንደገዙ ይናገራሉ። ዛሬ የሰሙት ዜና ደስታቸውን እንኳን ለመግለጽ ቃላት እንዳሳጣቸው ነግረውኛል።
ከመጠን በላይ ነው ስሜቱ፣ ከመጠን በላይ ነው። የአሻራችን ያረፈበት ስለሆነ በቃ በጣም ከስሜት በላይ ነው ደስታ የተሰማኝ ማለት ነው የምፈልገው። በቃ እኔም ቀን እስከ ቀን ደሞዝን እየቆረጥ ቦንድ እየከፈሉ ተስፋ ሳልቆርጥ ማለት ነው መጠናቀቁ ለየት ያለ ደስታ ነው የተሰማኝ። ለኢትዮጵያ ህዝብ እንኳን ደስ አላችሁ ነው የሚለው።
ወይዘሮ ደብሬ ታዬ የዘመናት ጸሎታቸው እንደተመለሰላቸው ይናገራሉ። ለሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች የእንኳን ደስ አላችሁ መልእክትም አስተላልፈዋል። እዚህ ስኬት ለመድረስ እውቀታቸውን ጉልበታቸውን እንዲሁም ህይወታቸውን ለገበሩ ኢትዮጵያውያንም ምስጋና አቅርበዋል።
ከመጀመሪያ ሲጀመር ጀምሮ ስንጸልይበት የነበረ ከብዙ እናቶች ጋር ያነባነ የኢትዮጵያን ሀብት በኢትዮጵያ ልጆች ተገንብቶ በማየቴ በጣም ደስ ነው ያለ።
እግዚአብሔር ሰማይና ምድርን ከፈጠረ በኋላ ስለሆ ጊዮን ብሎ አንደኛው የኢትዮጵያን አባይ ውሃ ነው እንዲፈስ ያደረገውና አይ ዓለምን ሁሉ እየዞረ ያጠጣል ይላል። ከዚህ ዓለምን ሁሉ እየዞረ ከሚያጠጣው ውሃ ግን ኢትዮጵያ ከዚህ ውሃ ባለመጠቀሟ ለብዙዎች ፍብራትና ውድቀት ሆኗል። የብዙ ኢትዮጵያ ልጆች ደግሞ ለስደት ዳርጓል። አሁን ግን ዘመን መጣ ጊዜ ደረሰ እግዚአብሔር ብሎ ግንባታውም ተጠናቀቀ ሙሊቱም ተጠናቀቀና ለዚህ በጣም ከፍ ያለ ምስጋና አንደኛ ለእግዚአብሔር ነው እንሰጣው። በሁለተኛ ደረጃ ደግሞ ተባብረው ምንም ብዙ ሰዎች ቢሞቱበትም የኢትዮጵያ ልጆችን ሀብታቸውን ጉልበታቸውን ለዚህ ነገር እንደዘረጉ እንዲሁ ተዳፍኖ አልቀረም። ይሄን ላደረጉ ኢትዮጵያኖችና ለኢትዮጵያ መንግስት በተለይም ደግሞ ለዶክተር አብይና ከሱ ጋር ላሉ ፓርቲዎች እናመሰግናለን። አሁንም የኢትዮጵያ ህዝብ ብሔር ብሔረሰብን እጆቻችን ኢትዮጵያ ወደ እግዚአብሔር ትዘረጋለች እንደሚለው እንደ እግዚአብሔር ቃል እጆቻችን ወደ ሰጠን ወደ ፈጣሪ ይሁን ወደ ያደረገልን ፈጣሪ እጆቻችን በእውነትና በጽድቅ በቅድስና እጆቻችን እንዘረጋለን መንግስታችንን እንደግፋለን።
ዛሬ የባህርዳር ከተማ ነዋሪዎች ፊት ለፊት ተገናኝተው ደስታቸውን ከመግለጽ ባለፈ በስልክ መልእክትም ሲለዋወጡ አስተውያለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አስቴርን ለዘገባዋና መሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voaamharic በትዊተርም እንዲሁ voaamharic ብላችሁ ፈልጉን ተከተሉን ተወያዩ ተነጋገሩ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobile ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል በተፈጠረው ሁከት ከ1000 በላይ መኖሪያ ቤቶችና ከ240 በላይ ተሽከርካሪዎች መውደማቸውን የክልሉ የኮሙኒኬሽን ዳይሬክተር አቶ ጌታቸው ባልቻ ለአሜሪካ ድምጽ አስታወቁ። ከአቶ ጌታቸው ጋር ያደረግነው ቃለ ምልልስ ቀጥሎ ይቀርባል። አቶ ጌታቸው በኦሮሚያ ክልል የደረሰውን ጉዳት ከሚያብራሩበት ይጀምራሉ።
በኦሮሚያ ክልል በአርቲስት ተጫሉ እንደሳ ግድያ ምክንያት በተቀሰቀሰው ግጭት በተለያዩ የኦሮሚያ ዞኖች እና ወረዳ ከተሞች የደረሰው የንብረት ጉዳት በቆጠራ ደረጃ ለመቆጠር ሞክረናል። በተቆጠረው ልክ ወደ 523 የሚሆኑ ቤቶች ተቃጥለዋል። 499 የሚሆኑ ቤቶች ተሰባብረዋል። የመኖሪያ ቤቶች ማለት ነው። 195 የሚሆኑ ሆቴሎች የተቃጠሉ እና ወደ 32 የሚሆኑ ሆቴሎች ደግሞ የተሰባበሩ ወደ 6 የሚሆኑ መካከለኛና አነስተኛ ኢንቨስትመንት ቦታዎች ወይም ማኑፋክቸሪንግ ሴንተርስ የተቃጠሉ ናቸው። 104 የሚሆኑ የንግድ ተቋማት ጽሕፈት ቤቶች የተቃጠሉ አሉ። 12 የሚሆኑት የመንግስት መኪኖች የተቃጠሉ፣ 8 የተሰባበሩ፣ ወደ 273 የሚሆኑ የግል መኪኖች የተቃጠሉ እና ጥቃቅን ንግዶች የሚካሄዱበት ሱቆች ወደ 232 የሚሆኑ ሱቆች የተቃጠሉ መሆናቸውን በዝርዝር ለመለየት ሞክረናል። በአጠቃላይ ሲታይ የደረሱት ጉዳቶች በጣም ሰፊ ናቸው። ከጉዳቱም አንጻር በሶስት ቦታ ነው ተከፍሎ እየታየ ያለው። ሙሉ በሙሉ የተቃጠሉ አሉ፣ የተሰባበሩ አሉ፣ የተዘረፉ አሉ። የተሰባበሩትን እና የተቃጠሉትን ለመለየት ሞክረናል። የተዘረፉ የሚባለው መረጃውን ከማጠናከር አንጻር አሁን ግል ንብረቶች አሉ፣ የመንግስት ተቋማት አሉ። እነዛ ላይ የተዘረፉትን የመለየት ስራን በተጠናከረ ሁኔታ የቀጠለበት ሁኔታ ነው ያለው። እንደ አጠቃላይ በገንዘብ ሲጠመን ስንት ይሆናል የሚለው እያንዳንዱን የመተመንና በዝርዝር እየያዙ ነው ያሉት። ያለቀለት አይደለም የሚል ሲያልቅ ማለት
ተደምሮ እዚህ ደርሷል የሚል ተጠጋጋ ወይም የተገመተ የገንዘብ መጠን አለ?
አይ አልደረሰንም፣ እስካሁን የጨረስን ስላልሆነ ሁ በጉዳቱ መጠን ነው እያንዳንዱ መገመት ያለበት እና በጉዳቱ መጠን ሲገመት ነው ለማቋቋሚም ለመመልሶም ለውሳኔ እንደሚሆን ደረጃ ለማዘጋጀትም እየተጠናከረ ነው ያለው። አላለቀም።
እንዴት ነው ይሄ ማጣራት የተደረገው? ከዚህ ቀደም በርግም የኦሮሚያ ክልልም የፌዴራል መንግስቱም በጋራ ኮሚቴ መቋቋሙን ነግረውን ነበር እና ይህን ጥናት ያደረገው ኮሚቴ እንዴት ነው የተቋቋመው? እንዴት ነው የተመረጠው? እንዴት ነው የተውጣል?
እንግዲህ ይሄ የተለየ ነገር የሚያስፈልገው አይደለም። አሁን እንዳልኩሽ ወደ 523 የመኖሪያ ቤቶች መቃጠላቸውን በአካል በቪዲዮም በኦዲዮ በስቱዲዮም በግለሰብም የማን ህብረት ነው ያንዳንዱ በአካል ተደርሶ ነው የተለየው። በፌደራል ደረጃ የተቋቋመ ኮሚቴ በአካል እዛ ቦታ ሄዶ በሚዲያ ደረጃ እንዲሸፈን የማድረግ ስራ ነው የሰራው። የክልሉ መንግስት በአጠቃላይ በራሱ ነው እንዲጠራ የተደረገው። ያንዳንዱ የደረሰበት ጉዳት በየከተሞቹ በየዞኑ በየወረዳው እንዲለይ ተደርጎ በአካል እዛ ተደርሶ ነው። የንብረቱ ባለቤት ስም ይመዘገባል። ንብረቱ ባለቤት ምንድን የነበር ሆቴል ከሆነ ሆቴል ነው፣ ሱቅ ከሆነ ሱቅ ነው፣ የመኖሪያ ቤት ከሆነ የመኖሪያ ቤት ነው፣ ፋብሪካ ከሆነ ፋብሪካ ነው። እንዲህ ተብሎ ነው የሚመዘገበው በአካል እዛው ድረስ ማለት ነው። ገባ ብቻ ሳይሆን በቪዲዮም ተቀርጿል። እያንዳንዱ ያለበት ቦታ ድረስ የለየን ነው እና የፌደራል መንግስት በፌደራል ደረጃ ያለውን ተጨባጭ ሁኔታ በአካል እዛ ደርሶ ያየበት እና በሁሉም ደረጃ በፌደራል ደረጃም መረጃው ተይዘዋል፣ በክልልም መረጃው ተጠናክሮ በእጃችን ያለው አሁን የነገርኩሽ በገንዘብ አለመሰራቱ ነው እንጂ ያልተጣራው በአካል ንብረቱ ተቆጥሮ በእጃችን ገብቷል።
በሰዎችስ ላይ የደረሰው ጉዳት የዚሁ የምርመራው ወይም የምዝገባው አካል ነበረ? ሰዎችን ቤተሰቦቻቸውን ያጡ ሰዎችን የማነጋገርና የመመዝገብ ስራ ተሰርቷል?
ጉዳቱ ከደረሰ በኋላ የአደጋ ስጋት ኮሚሽን አለ። የክልሉ አደጋ ስጋት ኮሚሽን ከፌደራሉ የአደጋ ስጋት ኮሚሽን ጋር በመሆን በአካል ሰብአዊ ድጋፍ የማድረግ ስለሚያስፈልግ የአካል ጉዳት የደረሰባቸው በሆስፒታል ደረጃ እና በጤና ጣቢያ ደረጃ የሚረዱት በዛ ደረጃ እንዲረዱ የተደረገው የሞት ጉዳት የደረሰባቸው በጉዳቱ መጠን ነው እየተለየ ያለው። በጉዳቱ መጠን ተለይቶ ባለፈውም እንደገለጽ ነው ወደ 167 የሚሆኑ ሰዎች ህይወታቸው አልፏል። የአካል ጉዳት የደረሰባቸው አሉ። የአካል ጉዳት የደረሰባቸውን የተፈናቀሉትን ከ10,000 የሚደርሱ ከቤታቸው ወጥተዋል። ያኔ ይህንንም ባሉበት ቦታ የመለየትና የሚያስፈልጋቸውን ሰብአዊ ድጋፍ የማድረግ ስራ በአካል እሱ ነው ሲደረግ ነው።
እነዚህም ሰዎች መልሶ የማቋቋም ሁኔታስ ምን ይመስላል? የተወሰኑትን ከለዚህ መካከል ከዚህ ቀደም ያነጋገርናቸው ነበሩና አሁንም ችግር ላይ እንዳሉ አሁንም መሄጃ እንደሌላቸው ይጠቅሱ ነበርና መልሶ ለማቋቋም የታቀደው ነገርስ ምንድነው? እስካሁን ድረስ ምን ደረጃ ላይ ተደርሷል?
መልሶ ማቋቋሙ የክልሉ መንግስት መጀመሪያ ቀን ጀምሮ በዞን ደረጃም በከተማ ደረጃም ኮሚቴ ተቋቁሞ ድጋፍ እንዲደረግ ህዝቡ በራሱ የመልሶ የማቋቋም ስራ እንዲሰራ በአካል በዛው ተገኝተን ኮሚቴ ማቋቋመን ወደ ስራ እንዲገቡ ተደርጓል። ከዛም በላይ መንግስት መረጃ የማሰባሰብ ስራ ነው የሰራው። መረጃው ሳይጣራ ወደ መልሶ ማቋቋሙ የሚሄድበት ጊዜ ስለሌለ መረጃውን የማሰባሰብ እና መልሶ የማቋቋም ቋም ስራ ከመረጃው ስብሰባ በኋላ ወደዛ የሚገባ ሆኖ ሰብአዊ ድጋፍ ግን ቀጣይነት ባለው መልኩ እንዳለ የሚቀጥለው። በሀገራችን አንድ ሰው በዚህ አይነት ጉዳት ሲደርስበት ወይም ሲፈናቀል ምንድነው ድጋፍ የሚደረግለት የሚል ግልጽ የሆነ መመሪያ ስላለ በዛ መመሪያ መሰረት እስከሚቋቋሙ ድረስ የሚደረግላቸውን ድጋፍ እዛው የማድረግ ስራ በተጠናከረ ሁኔታ እንዲቀጥል ተደርጓል። ህዝቡ ራሱን በራሱ እንዲደጋገፍ ተደርጓል። የተወሰኑ ቤቶች ጉዳት የደረሰባቸው በህዝቡ ዘንድ እዛው በራሳቸው መልሰው የማቋቋም ስራ የሰሩበትና ወደ ቤታቸው የተመለሱ አሉ። መንግስት ይህንን ጉዳይ አጣርቶ በእጁ ካስገባ በኋላ እያንዳንዱ ቤተሰብ ወደ ቀደመው ኑሮው ሊመለስ የማድረግ ስራ ከሬጅስተር ተይዞ እየተሰራበት ነው ያለው። መረጃውን ጨርሰናል። አሁን በቀጣይነት ወደ ቤታቸው የመመለስና የማቋቋም ስራ ነው በተጠናከረ ሁኔታ የምናስቀጥለው።
አሁን በኦሮሚያ ክልል በአጠቃላይ ከዚህ ጋር ተጠርጥረው የታሰሩ ሰዎች ቁጥር ምን ያህል ነው?
ይህንን ጉዳይ በተለየ ሁኔታ ነው እየተሰራበት ያለው። ወደ 7,126 የሚሆኑ ተጠርጣሪዎች በቁጥጥር ስር ውለዋል። ከ500 በላይ መዝገቦች ተደራጅተው ክትትልም እየተደረገባቸው ያሉ አሉ። እየተሰራበት ነው ያለው የህግ በላይነትን የማስከበር ጉዳይ ምንም ላስታም ግን የሚሰጥ እንዳልሆነ እና የመንግስት ኃላፊዎችም የጸጥታ አካላትን ሳይቀር ወደ ህግ የሚቀርቡበት ሁኔታ በተጠናከረ ሁኔታ ቀጥሏል።
እንደ አምነስቲ ኢንተርናሽናል ያሉ ዓለም አቀፍ ድርጅቶች እንዲሁም ደግሞ በአሁኑ ሰዓት የኢትዮጵያ መንግስት የሚቃወሙ በተለይ ደግሞ በውጭ የሚገኙ ትውልደ ኢትዮጵያውያን ተቃውሞ እያቀረቡ ይገኛሉ እና ከሚያሰሟቸው ተቃውሞች አንዱ የጅምላ እስር መኖሩን ነው። አምነስቲ ደግሞ ግልጽ የሆነ የፍርድ ቤት አሰራር የለም፣ እየታሰሩ ያሉት ሰዎች በግልጽ ችሎታቸው አልቀረበም፣ ስለዚህ የኢትዮጵያ መንግስት ወይ የሚከስም ከሆነ ተቀባይነት ባለው ክስ እንዲከስ አሊያም ደግሞ እንዲፈታ የሚል መግለጫ አውጥቷል እና ምንድን ነው ምላሻችሁ በዚህ ላይ?
እንግዲህ መንግስት የህግ የበላይነት የማስከበር ማለት የዜጎችን ሰብአዊና ዲሞክራሲያዊ መብት የማስከበር ጉዳይ ነው። በዋነኛነት ተግባራዊ ለማድረግ እየተንቀሳቀስን ያለ ነው። ከዚህ አንጻር ማንኛውም ሰው በህግ ሲያዝ የህግ የበላይነት ማለት የተያዘውን ሰው የሚይዘውም ጭምር ነው ተጠያቂነት የሚያስከትለው እና ሁላችንም ከህግ በታች መሆናችንን ለማረጋገጥ ነው እየተሰራ ያለው። የተያዙ ሰዎች በጊዜያቸው ለፍርድ ቤት ቀርበው በፍርድ ቤት ጊዜ ቀጠሮ እንዲቆዩ ተደርጓል። ደግሞ መረጃ እየተሰበሰበባቸው ያሉትን ሰዎች ነው ያልኩ ያለው እየገለጽኩት ቁጥሩን። ከዛው ጥግን በተለየ ሁኔታ ታይዞ መንግስት ደብቆ ወይንም በግልጽ በሆነ ፍርድ ቤት የማይዳኙበት ነው የሆነት መረጃ በጣም የተሳሳተ ነው። አጥፊዎቹን ለመደገፍና አጥፊዎቹን የሚያራግቡትን የሐሰት ፕሮፓጋንዳ ለመደገፍ ካልሆነ በስተቀር በመንግስት ደረጃ የኦሮሚያ ክልላዊ መንግስት የተያዙ ሰዎች የት እንደተያዙ ቁጥራቸው ሳይቀር ነው እያንዳንዱን በጨመረ ቁጥር የሚፈለጉትንም ሰዎች ቁጥር ሳይቀር የተደራጀበትንም መዝገብ ቁጥር ሳይቀር ነው እየገለጽን ያለ ነው። ምንም ፍላጎት የለንም ከዚህ በላይ ማለት ነው። የክልሉ መንግስት ኃላፊነት በተሞላበት መንገድ ነው ይህንን ስራ እየሰራ ያለው። ምንም አይነት የህግ ክሰት የሰብአዊ መብት ጥሰት እንዳይከሰትበት ተከስቶም ከተገኘ ኃላፊነት እንጂ በተሞላበት መልኩ እርምጃ የሚወሰድ መሆኑን በግልጽ በአጽንኦት እየተሰተራበት ነው ያለው። የሀገሪቱን የሰብአዊ መብት ኮሚሽንም ጉዳዩን እየከትኮቲ ኮሚቴ አቋቁሞ እየተከታተለና እያየ ያለበት ሁኔታ ስላለ ይሄ ውንጀላ እየተሳሳተና ሊያስተምረን የሚችል አይነት አይደለም።
የኦሮሚያ ክልል የኮሚኒኬሽን ጉዳዮች ዳይሬክተር አቶ ጌታቸው ባልቻ ለሰጡን ማብራሪያ እናመሰግናለን። ተጨማሪ ጥያቄዎች ካሉን ደግሞ ተመልሰን እንመጣለን። ለዛሬው ጊዜ ይስጥልን። የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የምሽቱ መሰናዷችንን ነው። ወደ ተከታዩ ዘገባችን እንለፍ። በዩናይትድ ስቴትስ ምክር ቤት የዲሞክራት ፓርቲ አባላት ባለፈው ሳምንት በሰሜናዊ ምዕራብ ዩናይትድ ስቴትስዋ የፖርትላንድ ከተማ የፌዴራል ሕግ አስከባሪዎች በሰላማዊ መንገድ ተቃውሟቸውን ያሰሙ በነበሩ ሰልፈኞች ላይ የፈጸሙትን የእስርና የኃይል እርምጃ በመቃወም የትራምፕ አስተዳደርን አወገዙ። ፕሬዚዳንት ትራምፕ በበኩላቸው ባለፈው የግንቦት ወር በፖሊስ እጅ ሳለ የተገደለውን ጥቁር አሜሪካዊ ጆርጅ ፍሎይድን ሞት በመቃወም የተካሄዱትን ሰልፎች ተከትሎ አንዳንድ የዩናይትድ ስቴትስ ከተሞች ሰላማዊ ሰልፈኞችን መቆጣጠር ተስኗቸዋል ሲሉ እርምጃውን ተከላክለዋል። የአሜሪካ ድምጿ የዩናይትድ ስቴትስ ምክር ቤት ጉዳዮች ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል።
የኦሬገኗ ፖርትላንድ ከተማ በሳምንቱ መገባደጃ እየተባባሰ የመጣው ውጥረት ንግሶባት ነው ያሳለፈችው። የሕግ አስከባሪዎች ማስጠንቀቂያ ከመሰማቱና ከመበተናቸው አስቀድሞ የፖሊስ ህንጻዎችን ከበው ከቆሙ ሰልፈኞች ውስጥ አንዳንዶቹ በአካባቢው ባለ ንብረት ላይ ውድመት ሲያደርሱ ተስተውለዋል። በዩናይትድ ስቴትስ ምክር ቤት የዲሞክራት ፓርቲ አባላት በሰላማዊ መንገድ ተቃውሟቸውን ያሰሙ በነበሩ ሰልፈኞች ላይ ለወሰዱት እርምጃ ማብራሪያ እየጠየቁ ባሉበት ነው ቀደም ሲል የተቀሰቀሰው ቀውስ ተባብሶ የቀጠለው። ፕሬዚዳንት ትራምፕ በበኩላቸው በትላንትናው ዕለት በሰጡት ምላሽ የፌዴራል መንግስቱን ጣልቃ ገብ እርምጃ አስፈላጊነት በማስረገጥ ነው የተከላከሉት።
More federal law enforcement that I can tell you in Portland, they've done a fantastic job.
ተጨማሪ ፌደራል ኃይል ማስተማራታችንን እንቀጥላለን። ይሄን ግልጽ ላደርግላችሁ እወዳለሁ። ፖርትላንድ ላይ ድንቅ ስራ ነው የሰሩት።
የአካባቢው ባለስልጣናት ግን የፌደራል መንግስቱ እገዛ አያስፈልገንም እያሉ ነው። ቴድ ዊለር የፖርትላንድ ከተማ ከንቲባ ናቸው።
Your presence here isn't wanted, it's not needed.
የእናንተ እዚህ መስተማራት ፍጹም አይፈልግም።
የግዛቲቱ ሀገረ ገዥ እንደሚሉት ከሆነ የፌደራል መንግስት እርዳታ በአብዛኛው በሰላማዊ መንገድ ሲካሄድ የነበረውን የተቃውሞ ሰልፍ ጭራሽ ወደ ተባባሰ ሁኔታ ነው ያመራው።
It's like pouring gasoline on a fire.
በተቀጣጠለ እሳት ላይ ነዳጅ ከማርከፍከፍ የሚቆጠር ነው።
የኦሬገን ክፍለ ግዛት ሀገረ ገዢ ኬት ብራውን ናቸው ይህን ያሉት። ባለፈው እሁድ በታየው በዚህ ብጥብጥ ወቅት ራሳቸውን የእናቶች ቡድን በሚል የሰየሙ ፌደራሉ ኃይልና በሰላማዊ ሰልፈኞች መካከል በመቆም የሰው አጥር አበጅተዋል። ፕሬዚዳንት ትራምፕ በሌሎች የዩናይትድ ስቴትስ ከተሞችም የበረታ የመጣውን ግጭት ለማስቆም የፌደራል ኃይል ጣልቃ ገብነት ያስፈልግ ይሆናል ማለታቸውን ተከትሎ አስተያየት የሰጡት በዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት የዲሞክራት አባሏ ራሺዳ ታሊብ ከተማቸውን ዲትሮይትን ከፌደራሉ ኃይል እከላከላለሁ ሲሉ በትዊተር አማካኝነት ባስተላለፉት መልእክት ለራሳቸው ቃል ገብተዋል። ዜጎች በህገወጥ መንገድ ለእስር ተዳርገዋል ያለው የኦሬገን ክፍለ ግዛት በርካታ የፌደራል መንግስት መስሪያ ቤቶችን ከሷል። በሌላ በኩል የአካባቢው ሃይማኖት መሪዎች ውጥረቱን ለማርገብ ሰላማዊ ሰልፍ ለመውጣት ማቀዳቸውም ተዘግቧል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ እንደሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንለፍ። ታላቁ የኢትዮጵያ ህዳሴ ግድብ በመጪው የኢትዮጵያ አመት ኃይል ማመንጨት እንደሚጀምር የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ አስታወቁ። ሚኒስትሩ ከአሜሪካ ድምጽ ጋር ባካሄዱት ቃለ ምልልስ በአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካ ፕሬዝዳንት ሲርሊ ራማፓሳ አመቻችነት በኢትዮጵያ በሱዳንና በግብጽ መሪዎች መካከል ትናንት በኢንተርኔት የቪዲዮ ግንኙነት የተካሄደው ስብሰባ የተሳካ እንደነበር አመልክተው በቴክኒክና በህግ ጉዳዮች ላይ የሚደራደሩት የሀገሮቹ ባለሙያዎች በአንድ ሳምንት ወይም ከዚያ ብዙ ባልራቀ ጊዜ እንደሚገናኙና በቀሪ ነጥቦች ላይ ስምምነት ላይ ለመድረስ እንዲሰሩ መሪዎቹ መመሪያ ማስተላለፋቸውን ገልጸዋል። ሚኒስትሩ አክለውም ህዳሴ ግድብ ለዚህ አንድ አመት እንዲስተቀሩ የነበረው ውሃ ባለፉት ሁለት ሳምንታት ውስጥ መያዙንና ግድቡን አልፎ መፍሰስ መጀመሩን ውሃውን የመሙላቱ ስራም ይፋ መሆኑን ተናግረዋል። ሚኒስትሩ አክለውም ህዳሴ ግድብ ለዚህ አመት እንዲስተቀሩ የነበረው ውሃ ባለፉት ሁለት ሳምንታት ውስጥ መያዙንና ግድቡን አልፎ መፍሰስ መጀመሩን ውሃውን የመሙላቱም ስራ ይፋ መሆኑን ተናግረዋል። ዶክተር ስለሺ በቀለን ያነጋግራቸው ሰለሞን አባተ ነው። ሙሉ ቃለ ምልልስ ቀጥሎ ይቀርባል።
ክቡር ዶክተር ስለሺ በቀለ የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር፣ በቅድሚያ ጤና ይስጥልኝ፣ እንደምን ዋሉ?
ጤና ይስጥልኝ ሰለሞን፣ እንዴት ዋልክ?
እግዚአብሔር ይመስገን። እስቲ ወደዚህ ወደ ትናንትናው የመሪዎች ስብሰባ ከሱ ልጀምርና ምን ላይ ደረሳችሁ? በምን መንፈስ ነበር ይሄ ስብሰባ የተካሄደው?
ስብሰባው በጥሩ ሁኔታ ነው የተካሄደው። ያው የደቡብ አፍሪካ ፕሬዚዳንት የወቅቱ የአፍሪካ ህብረት ሊቀመንበር ነበሩ ስብሰባውን የጠሩት። ያው ቀደም ብሎ በተያዘው መርሃ ግብር መሰረት ከሁለት ሳምንት የቴክኒካልና የህግ ማዕቀፍ ድርድሮች ስራ በኋላ ሪፖርት እንዲደረግ በተሰጠው አቅጣጫ መሰረት የአፍሪካ ቢሮ ኃላፊዎች የየሀገራቱ ፕሬዚዳንቶች ማለት ነው፣ የማሊ፣ የደቡብ አፍሪካ፣ የኮንጎ ዲሞክራቲክ ሪፐብሊክ፣ የኬንያ፣ ግብጽ ናቸው አምስቱ የቢሮ አባላት የወቅቱ። ከነሱ ጋር የኢትዮጵያ ጠቅላይ ሚኒስትርና የሱዳን ጠቅላይ ሚኒስትር የተሰበሰቡበት ነው እና በአጠቃላይ እስካሁን ከነሱ ዳይሬክሽን በኋላ የተደረጉትን ውጤቶች የመገምገምና ብዙ ነገሮች ተፈተዋል። ነገር ግን የሚቀሩ ጥቂት የቴክኒክና ወሳኝ የሆኑ የህግ ጉዳዮች ነበሩና እነሱ ላይ እንዴት መሄድ እንደሚቻል ወደፊት የሚያመላክቱ አቅጣጫዎች ናቸው ሰጥቷል። ከዚህ ውስጥ ለምሳሌ በግድቡ የውሃ ሞላል ጉዳይ ላይ በአጭር ጊዜ ውስጥ በሁሉም ደረጃ የሚደረገው ሙሌት እንደገና አጭር ውይይት ተደርጎ እንዲጠናቀቅና በሱ ላይ ስምምነት እንዲደረስ አንዱ የመጀመሪያው አቅጣጫ ነው። ሁለተኛው ደግሞ ዘለቄታዊ የሚሆነው የወደፊት የውሃ አጠቃቀምና የውሃ ክፍፍልም ቢሆን ሌሎች አማራጭ መንገዶች እንዲታዩ ሁለተኛው ውሳኔ ነው። ያን ደግሞ በተከታታይ በሚደረጉ የወደፊት ድርድሮች እንዲፈቱ የሚል ነው።
ክቡር ሚኒስትር፣ በእነዚህ ጉዳዮች ላይ ከዚህ በፊትም በተደጋጋሚ ንግግሮች ሲደረግ ነበረ። በውሃም ሞላል ጉዳይ ላይ፣ በህግ ጉዳዮች ላይ አቃፊ የሆነ ህግ ወይም ገዢ የሆነ ህግም የሚወጣበት ጉዳይ ላይ እና ምንድን ነው የተለየ ተስፋ የሰጣችሁ ታዲያ በዚህ ጊዜ?
ይሄ በሁለት ከፍሎ የማየትና አሁን ለጊዜው በጣም አስፈላጊ የሆነ የውሃ ሙሌት ጉዳይ ሙሉ በሙሉ ስምምነት ላይ እንዲደረስ፣ ምክንያቱም ሙሌትን በተመለከተ ብዙ የሚያጨቃጭቅ ከዛ ጋር የተያያዘ የህግ ጉዳይ ስለሌለ ነው። ኦፕሬሽን ላይ በሚመጣበት ጊዜ ግን ከዛ ጋር የተያያዙ የወደፊት የውሃ አጠቃቀምን ከሌለ ላይኛው ተፋሰስ ለኢትዮጵያ ችግር ላይ ሊከቱ የሚችሉ የህግ አንቀጾች ስላሉ በሁለቱም ዳውንስትሪም ባሉት አፕስትሪም ባሉትም ስታይ የላይኛው ተፋሰስና የታችኛው ተፋሰስ ጋር ሁሉም ወደ ራሱ በኩል እንዲያጋድል ስለሚፈልግ መግባባት አልተቻለም ነበር እና በመጨረሻ እሱ ተለይቶ በቀጣይ ረዘም ባለ ድርድርና ኮምፕሬንሲቭ በሆነ መንገድ ይታይ፣ ነገር ግን አሁን ለግድቡ ሙሌት የሚያስፈልገው ስምምነት ይጠናቀቅ የሚል
ግብጽ ታሪካዊ መብት ከምትለው አቋሟ የመለሳለስ አዝማሚያ ያሳየችበትና ወደ አዲስ ስምምነት የመግባት አዝማሚያ ውስጥ የገባችበት ሁኔታ ተፈጥሯል። በዚህ ስብሰባ
ሌላ አማራጭ እኮ የለም። ኢትዮጵያም የተፈጥሮ መብት አላት። ከግብጽ አይደለም ውሃ የምትጠይቀው፣ ከራሷ ተፋሰስ ውስጥ ነው፣ ከራሷ ግዛት ውስጥ ነው። ስለዚህ ተከክለኛ ሰላማዊ ሆኖ መፍትሄ የሚገኘው ሁሉም የሚያስፈልገውን የልማት ሁኔታ በተገቢ ሁኔታ ተገንዝቦ ያንን በሚያማክል መልኩ ተመጣጣኝ በሆነ ደረጃ ልማት መኖር ሲችል ነው እንጂ አንዱ ዜሮ ሌላው ሙሉን የሚጠቀምበት አካሄድ እንደማያዋጣ ግልጽ ነው።
አዎ፣ ይሄ ከመርህ አኳያ ትክክል ነው። ክቡር ሚኒስትር፣ ከዚህ በፊትም በተደጋጋሚ ሲባል የነበረ ነገር ነው። ነገር ግን አባይ የኢትዮጵያ የራሷ ውሃ አይደለም፣ ዓለም አቀፍ ውሃ ነው። ስለዚህ በዓለም አቀፍ ሕግ መሰረት ነው፣ በነበሩ ውሎች መሰረት ነው መተዳደር ያለብን የሚል አቋም ነው ያዘችው። ነገር ግን ከዚህ አጠቃላይ ግንዛቤ ውጪ በሆነ መንገድ ግብጽ በግልጽ ያሳየችው የአቋም ለውጥ አለ?
አይወል ሰለሞን፣ የነበሩ ሕጎች የሚባሉት በጣም ሰፊ ናቸው። ውሃውን በመታመነጨው ልክ መከፋፈል አለ። በዛ ቆ የስትሄድ ውሃው ሙሉ በሙሉ ለኢትዮጵያ ይሆናል። ወይም ደግሞ ያን ውሃ የሚያመነጭ የተፋሰስ መጠን ደግሞ የምትከፋፈልበት ህግ አለ። ያ ሲሆን የተወሰነ ሰፊ መሬት ያለው ሰፊ ውሃ ሊያገኝ ነው። ወይም ደግሞ ቀድሞ የተጠቀመ የሚል ህግም አለ። ወይም ደግሞ እኩል የመከፋፈል እንደ ህዝብ ብዛት የመሳሰሉት በርካታ አይነት ዶክትሪኖች አሉ ወይም ህጎች አሉ። ለአንተ የሚመቸውን ብቻ ወስደ ይሄኛው ነው የሚሰራው ማለት አይቻልም። ስለዚህ ሁሉም ህጎችን ማዕከል ያደረገ ኢኩዊታብል ኤንድ ሪዘናብል ዩቲላይዜሽን ዊዛውት ኮዚንግ ሲግኒፊካንት ሃርም የሚለው
ይህንን አሁን ያሉኝን ክቡር ሚኒስትር ይቅርታ፣ የተስተካከለና ተመጣጣኝ የሆነ ለሁሉም የጎላ ጉዳት ሳያደርስ በማንም ወገን ላይ ማለት ነው።
በዛ መልክ መከፋፈል ይቻላል። ከዛ ውጭ ግን ከክፍፍሎችም ደግሞ ወንዙ የሚሰጠውን ጥቅም ሼር በማድረግም ወደ ውሃ ክፍፍል ሳይገባ ሊሳካ ይችላል።
ኢትዮጵያ ግድቡን በይፋ መሙላት መጀመሯን አላሳወቀችም እስካሁን ድረስ። ግድቡ ግን ውሃ እየያዘ እንደሆነ በግልጽ ታይቷል፣ እርሶም ተናግረዋል ከዚህ በፊት። እና የውሃውን አሞላል ሂደት እንዴት ነው አሁን እናንተ የምትመለከቱት ወይም የምትገልጹት? ይፋዊ የሆነ የውሃ አሞላል ስርዓት ነው?
አዎ፣ ከዚህ በፊት ገልጸንላቸዋል፣ ያውቁታል። ግን ያው በመሪዎች ድርድር እስካሌታ ይደረግ ይሄ ነገር በሚዲያ በምናምን በሚሉት ጉዳይ ብዙ ወደ ሚዲያ ወጥቶ ያን ዲስክሎዝ ማድረግ አስፈላጊ አልነበረም። ነገር ግን ስንሰራበት የነበረው መንገድ ግንባታችንን የመጀመሪያውን አመት የውሃ ሙሌት መያዝ የሚያስችለው ደረጃ ላይ ገነባን። ከዛም ወደ ታች የሚያልፈውን ውሃ ሙሉ በሙሉ ሳናቋርጥ ማለት ከልቨርቶችን ሳንዘጋ ውሃውን እያሳለፍን፣ ነገር ግን አሁን ክረምት እንደመሆኑ ወደ ሪዘርቫር ወይም ወደ ውሃ መጠን ከፍተኛ ስለሆነ ዝናቡም ከፍተኛ ስለሆነ ከሚወጣው በጣም ስለሚበልጥ እየተጠራቀመ ሄዶ ከ500 ሜትር ላይ ተነስቶ ተጠራቅሞ 560 በላይ አሁን እየገባ ያለው በሙሉ በዛ 560 ሜትር በላይ በአናቱ ላይ ፈሶ ይወጣል ማለት ነው።
ምን ያህል ውሃ ተጠራቅሟል አሁን ግድቡ ላይ?
4.9 ቢሊዮን ያህል የመጀመሪያ ሙሌት ነው።
ኪዩቢክ ሜትር ማለት ነው።
ቢሊየን ኪዩቢክ ሜትር።
ይህ እንግዲህ አንድ አመት ሙሌታችሁን አጠናቃችኋል በዚህ ጊዜ ውስጥ እስካሁን ባለው። ከአሁን በኋላ በስድስት አመት ላይ ነው የምትደራደሩት ማለት ነው?
ከዚህ በኋላ የቀሪ የሙሌት ጉዳዮችን እናጠናቀቃለን ማለት ነው በሀገር መንታችን።
መቼ ለመሆኑ ህዳሴ ግድብ ኃይል ማመንጨት ይጀምራል ባላችሁ ቅድ መሰረት ክቡር ሚኒስትር?
ለከርሞ ለመጪው አመት።
መቼ በትክክል የያዛችሁት የምትገልጹት ጊዜ የለም?
ስቴፖች አሉት። ተርባይን ትተክላለህ፣ ጀኔሬተሮች ትተክላለህ፣ ቴስት ታደርጋለህ፣ ኮሚሽን ታደርጋለህ፣ ከዛ በኋላ ወደ ማመንጨት ትገባለህ። እነኚህ ሁሉ እቅዶች አሏቸው። ነገር ግን ይሄ ሁሉ በመጪው አመት የሚጠናቀቅ ነው።
በ2013
ለሁለቱ ተርባይኖች ማለት ነው። በተጓዳኝ ደግሞ የ11ዱ ተርባይኖች የብረት ስራ ይሰራል፣ ተርባይኖች ይተከላሉ። የ11ዱ እንዲጠናቀቀ ደግሞ የሁለተኛውን አመት ሙሌት ከተሳካልን እንግዲህ በክረምቱ ላይ የሁለተኛውን አመት ሙሌት እንይዛለን ማለት። ሁለቱ ግን ማመንጨት ይጀምራሉ በዛ ጊዜ።
ምን ያህል ኃይል ያመነጫሉ ስራ ሲጀምሩ?
ዲዛይን ካፓሲቲያቸው መጠናቸው ወደ 700 ሜጋዋት ነው። እያንዳንዳቸው 375 ሜጋዋት ነው። 375 ያመነጫሉ።
አሁን ወደ ድርድራችሁ እንደምትመለሱ መሪዎች ተስማምተዋል። መቼ ነው የምትመለሱት? እንግዲህ ያሉት
በቅርቡ መጪው ሳምንት ሊሆን ይችላል፣ በዚህ ሳምንት መጨረሻም ሊሆን ይችላል። ከአፍሪካን ዩኒየን በሚወጣው ኮሚኒኬ መሰረት እንደገና እንገናኛለን ማለት ነው።
ይህንን ጉዳይ ወደ መሪዎች የወሰዳችሁት በውዝግብ አፈታት ስርዓቱ መሰረት ነው? አንድ እርምጃ ተራምዳችኋል ማለት ነው?
አይ፣ ግብጽ ወደ ሴኪሪቲ ካውንስል ወስደ ስለነበር እሱን ወደ አፍሪካ በመመለስ ችግሩን በአፍሪካዊ መፍትሄ እንፍታ በሚል የሴኪሪቲ ካውንስልም የዲክሌሬሽን ኦፍ ፕሪንስፕል የመርሆ ስምምነታችን መሰረት ኢትዮጵያን በዛ ቦታ ቀርባ በማስረዳታችን በአፍሪካ መታየት የሚችል የልማት ጉዳይ ነው በሚል በተደረሰ የመጀመሪያ ሀሳብ መለዋወጥ መሰረት ነው እንግዲህ ወደዚህ የተመለሰ።
አሁን በዚህ ሁኔታ ታዲያ ሙሉ በሙሉ መቼ ይጠናቀቃል ህዳሴ ግድብ? በኢትዮጵያ እቅድ መሰረት
ግንባታው 2015 ሙሉ በሙሉ ይጠናቀቃል። ሙሊቱ ከዚህ አልፎ አንድ ወይ ሁለት ዓመት ሊቀጥል ይችላል።
ክቡር ስለሺ በቀለ በጣም ስራ እንዳለቦት ይገባኛል። ስለዚህ ለዛሬ ቀሪ ጥያቄዎችን ላቆይና በሚቀጥለው ጊዜ መልስባቸዋለሁ። ለዛሬ ግን ስለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁ። ስለደረሳችሁበት ደረጃም እንኳን ደስ አላችሁ ላለሁ። ስለውሃ ሙሌቱም ስለ ንግግሮቹ መግፋትም እግዚአብሔር ይስጥልኝ።
አሜን። እንኳን አብሮ ደስ አለን። ለሁሉም ኢትዮጵያውያን እንኳን ደስ አላችሁ በልልኝ።
ዶክተር እንግዳችን ዶክተር ስለሺ በቀለንና ሰለሞን አባተን እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራናችሁነን አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። የድምጻዊ ሀጫሉ ሁንዴሳን ሰኔ 22 2012 ዓ.ም ተመረጠ መገደል ተከትሎ በኢትዮጵያ ለሁለት ሳምንት ሙሉ ለሙሉ የተቋረጠው የኢንተርኔት አገልግሎት ሀገሪቱን በቀን ከ4.5 ሚሊዮን ዶላር በላይ ገቢ እንደሚያሳጣት በዓለም ላይ የኢንተርኔት ስርጭትና የሳይበር ደህንነትን የሚከታተለው ኔትብሎክስ የተሰኘ መንግስታዊ ያልሆነ ድርጅት አስታውቋል። የኢትዮጵያ መንግስት አገልግሎቱን ያቋረጠው ከድምጻዊ ሞት በኋላ የተከሰተው ሁከትና ብጥብጥ እንዳይባባስ ብሎም የሰዎችን ህይወትና ንብረት ከጥቃት ለመጠበቅ መሆኑን ቢገልጽም መንግስትን ጨምሮ በኢንተርኔት ግንኙነት ላይ ጥገኛ ሆነው የሚሰሩ የንግድ ተቋማት ለከፍተኛ ክስረት መዳረጋቸውን ያነጋገርናቸው የሀገር ውስጥ የንግድ ተቋማትና የኢኮኖሚ ተንታኞች አስረድተዋል። ባልደረባችን ስመኝሽ የቆየ ጉዳዩን ተከታትለዋለች፣ እንደሚከተለው ይቀርባል።
የድምጻዊ ሀጫሉ ሁንዴሳ ግድያን ተከትሎ በኢትዮጵያ ለሁለት ሳምንት ሙሉ ለሙሉ ተዘግቶ የቆየው የኢንተርኔት አገልግሎት ለሀገሪቱ የኢንተርኔት አቅራቢ የሆነውን ኢትዮ ቴሌኮምን ጨምሮ የባንክና ፋይናንስ አገልግሎት ሰጪ ተቋማትንና የንግድ ድርጅቶችን ለከፍተኛ ክስረት ዳርጓል። የአሜሪካ ድምጽ ያነጋገራቸው በዋናነት ኢንተርኔትን መሰረት አድርገው አገልግሎት የሚሰጡት ዛይራይድ እና ዴሊቨር አዲስ የተሰኙት ሁለት የንግድ ተቋማት ባሳለፍነው ሁለት ሳምንት ውስጥ ብቻ በአማካይ ከ50,000 እስከ 200,000 ብር የሚሆን የቀን ገቢ ማጣታቸውን ገልጸዋል። የአዲስ አበባን የትራንስፖርት ችግር ለመቅረፍ የዛሬ 5 ዓመት ስራ የጀመረው ዛይራይድ የዘመናዊ ታክሲ አገልግሎት ኢንተርኔት በተቋረጠባቸው 10 ቀናት ውስጥ ሙሉ ለሙሉ ስራ እንዲያቋርጥ በመገደዱ ድርጅቱ ያገኘው አቅዶ የነበረውን ከ500,000 ብር የሚበልጥ ገንዘብ ማጣቱን የድርጅቱ መስራችና ዋና ስራ አስኪያጅ ሀብታሙ ታደሰ ይናገራሉ።
በጉግል አክሰለሬተር ፕሮግራም በአፍሪካ ብራንች ላይ እዛም ዛይራይድ ኢትዮጵያን ወክሎ ፓርቲሲፔት እያደረገ የሚገኝበት ፕሮሰስ ላይ ነበርና በዚህ ምክንያትም ብዙ ያደረግነው ገንዘብ አለ። ወደ 150,000 ዶላር አካባቢ ብዙ አድርገናል በዚህ ምክንያት። ከዛ ውጭ ደግሞ 500,000 ብር የሚጠጋ ገቢ አስር ካምፓኒ ሰራለን ዘን በዛ ሁለት አመቶች ውስጥ ፕሮጀክት አድርገን አስቀምጠን ነበረ። በዚህ ምክንያት ወደ 500,000 ብር አካባቢ ብዙ አድርገናል።
በስሩ ከ40 በላይ ተቀጣሪዎችንና ከ700 በላይ አሽከርካሪዎችን የሚያስተዳድረው ዛይራይድ በኮሮና ቫይረስ ምክንያት ቀድሞውንም ገበያ ቀዝቅዞበት እንደነበር የሚያስረዱት አቶ ሀብታሙ ለሀገር ደህንነት ብሎ መንግስት የወሰደውን ኢንተርኔት የመስጋት ውሳኔ ቢደግፉም አዘጋጉ የንግድ ተቋማትን በማይጎዳ መልኩ መሆን ይችል ነበር ይላሉ።
ኢንተርኔት ማጥፋት እንደ ሶሉሽን ከታየ አትሊስት የተወሰኑ ኢንተርኔት ላይ ቤዝ የሚያደርጉ ካምፓኒዎችን መተው አይቻልም ወይም ዋይት ሊስት ማስወጣት አይቻልም ወይ ብለን እንድናሰብ አድርጎናል። እና ኔቱ መቋረጡን ያለውን ሲቹዌሽን ቢያደረግበው አብሴን ታይለው የኢኮኖሚ ቀል ኢምፓክት በጣም ትልቅ ነው። በኮሮናም ከፍተኛ የሆነ የቢዝነስ መቀዛቀዝ እየታየ ባለበት ሰዓት ላይ ኢንተርኔት ደግሞ ሲቋረጥ ያለችውንም ቢዝነስ ኮምፕሊትሊ እንድናቆም አድርጎናል። እና ለመንግስት የምንለው ቴክኖሎጂ ካምፓኒ ከዚህ የተሻለ አማራጮች አሉ ኢንተርኔት መል ከመዝጋት ውጭ እነዚህ አይነት ሰርቪስ ፕሮቫይደሮች ዛሬ ብቻ ሳይሆን ሌሎችም እንዲሰሩ ማድረግ የሚቻልበት መካኒዝም አለ እና የሚደርሰውን ዳሜጅ ሚኒማይዝ ማድረግ ይቻል ነበረን።
በተመሳሳይ በአዲስ አበባ የምግብ ግሮሰሪ አበባና ሌሎች የፍጆታ ምርቶች አቅራቢ የሆነው የዴሊቨር አዲስ ድርጅት መስራች ፈለግ ጸጋዬ ድርጅታቸው ኢንተርኔት በተቋረጠባቸው እያንዳንዱ ቀኖች ከ200,000 ብር በላይ ማጣቱን ተናግረዋል። የኢንተርኔት መዘጋት በሀገሪቱ ውስጥ የገዘፈ ችግር መኖሩን ማሳያ ነው የሚሉት አቶ ፈለግ ማንኛውም ሰው በሀገሩ ላይ ሰርቶ ለመኖር በቅድሚያ ደህንነትና ጥበቃ ሊኖረው ይገባል ይላሉ።
በአጠቃላይ ኢንተርኔት በተዘጋባቸው እያንዳንዱ ቀናት ወደ 200,000 ብር የሚጠጋ ገቢ እናጣለን። ነገር ግን ኢንተርኔት መዝጋት የትልቅ ችግር አካል ነው። ኢንተርኔትን መሰረት ያደረገ ስራም ሆነ ሌላም የንግድ እንቅስቃሴ ለመስራት በቅድሚያ ደህንነትና ጥበቃ ሊኖር ይገባል። ኢንተርኔት ኖሮ ሹፌሮቻችን በከተማው ውስጥ እንደልብ መንቀሳቀስ ካልቻሉ ራሱን የቻለ ችግር ይፈጥራል።
ከግል የንግድ ተቋማት ባሻገር ባንኮች፣ የመረጃ ቴክኖሎጂ ተቋማትና የጉዞ ወኪሎች በኢንተርኔት መቋረጥ ተጠቂ ከሆኑት መሃል ናቸው። በተለይ ባንኮች የሚሰጧቸው ከውጭ ንግድ ጋር የተያያዙ ስራዎችና የሐዋላ ገንዘብ ማስተላለፍ አገልግሎቶች ላይ አሉታዊ ተጽዕኖ እንደሚያሳድር ይገለጹልን በንስር ማይክሮፋይናንስ ድርጅት ዋና ስራ አስፈጻሚ የሆኑት አቶ ዳዊት ጸጋዬ ናቸው።
ብዙ የፋይናንስ ሴክተሮች የኢንተርኔት ባንኪንግን ተግብረው እየሰሩ ስለሆነ ኢንተርኔት ሲዘጋ ከደንበኞቻቸው ጋር ያላቸው ግንኙነት ላይ ከፍተኛ ተጽዕኖ ይፈጥራል። አፕዴት ማድረግ አይቻልም። ደንበኞች በቀላሉ ቤታቸው ሆነው አንዳንድ መረጃዎችን ስላላቸው ከባንኩ ጋር ከፋይናንስ ሴክተሩ ጋር ያላቸውን መረጃ በቀላሉ ማግኘት እንዳይችሉ ስለሚያደርግ ከፍተኛ ተጽዕኖ ነው ያለው።
ኢትዮጵያ ውስጥ በተደጋጋሚ በሚከሰተው የኢንተርኔት መዘጋት ምክንያት የሚፈጠረው የግንኙነት መቋረጥ ሀገሪቷን በቀን እስከ $4 ሚሊዮን የሚደርስ ትልቅ ገቢ እንደሚያሳጣትም አቶ ዳዊት አስረድተዋል። በጉዳዩ ላይ ያነጋገርናቸው የኢኮኖሚ ጉዳዮች ተንታኝ አቶ ዋሲሁን በላይ ከሌሎች ሀገሮች ጋር ሲነጻጸር የኢትዮጵያ ዲጂታል ኢኮኖሚ በጣም ዝቅተኛ የሚባል ቢሆንም በሀገሪቱ ውስጥ በቀጥታ ከኢንተርኔት ጋር ግንኙነት ያላቸው ስራ የሚሰሩ በርካታ ተቋማት ባለፉት 2 ሳምንታት ገቢያቸውን ማጣታቸውን ገልጸው በዋናነት ተጎጂ ሆኖ ግን መንግስት ራሱ ነው ይላሉ።
በዋናነት መንግስት ራሱ አገልግሎት ያቀርባል። 10 ቀንም 11 ቀንም ሲቋረጥ በመቶ ሚሊዮኖች ዋና የሚያጣው መንግስት ራሱ ዋናው ነው። ሌላው ቀጥታ የኢኮኖሚ ግንኙነት ከኢንተርኔቱ ጋር ያላቸው ብዙ ስቴክሆልደሮች አሉ። የኢንተርኔትን ኦንላይን ግብይቶችን በማከናወን የዴሊቨሪ ስራዎችን የሚሰሩ፣ ጂፒኤስ የሚጠቀሙ፣ የታክሲ አገልግሎት የሚሰጡ፣ ትምህርቶቻቸውን በኦንላይን ይማሩ የነበሩ ሰዎች ኢንካማቸውን በዚህ ሁኔታ ላይ በ11 ቀናቶች ውስጥ እያጡ ነው። ኢንተርኔት ያስጠቀሙ የነበሩ ሰዎች፣ ፊልም ያከራዩ የነበሩ ሰዎች ገበያቸውን እያጡ ነው ያለው። በተለይ ደግሞ ኮሮናን ተከትሎ አሁን ባለው ሲስተም ላይ በተለይ የዲፕሎማቶች፣ ኤምባሲዎች ከፍተኛ ስራቸውን ይሰሩ የነበረው በሱ ሲስተም ነው። ለዚህ ዓለም አቀፍ የነበራቸውን ግንኙነት በሙሉ ነው እያጡ ይመጡት።
አቶ ዋሲሁን መንግስት በሀገር ደህንነት ላይ የተጋረጠን አደጋ ለመከላከል በሚል ያቋረጠው የኢንተርኔት አገልግሎት በኢኮኖሚ ላይ ያሳደረው ተጽዕኖ ቀላል ባይሆንም የሀገር ህልውናን ከማስጠበቅ አንጻር ግን አትራፊ ነው ሲሉ ያስረዳሉ።
ከነበረው አደጋ በላይ በጣም ከፍተኛ አደጋ ሊደርስ ነበር። ስለዚህ መንግስትም ኢንተርኔትን የተቋረጠባቸውን ሰዎች ብንመለከት ቀጥታ ለ10ና ለ11 ቀናቶች ያገኙት ከነበረው ቀጥታ ገቢ ያሳረፉት ማህበራዊ አገርን የማስቀጠል ሁኔታ፣ ከፍተኛ ሀብቶች የመውደሙን ሁኔታ ለማትረፍ የሞከረው ጥረት ነው እና በዚህኛው ጎኑ በጣም በከፍተኛ ሁኔታ መንግስትም ያተረፈ ይመስለኛል። ማህበረሰቡም ከፍተኛ ስጋት፣ ከፍተኛ ውድመት ከመውጣቱ ያተረፈ ይመስለኛል።
የተለያዩ ዓለም አቀፍ ተቋማት መቀመጫ በሆነችው ኢትዮጵያ ሙሉ ለሙሉ የኢንተርኔት መቋረጥ ሲከሰት ከሀገር ኢኮኖሚ ባሻገር ዓለም አቀፍ ግንኙነቶችንም እንደሚጎዳ የሚያስረዱት የኢኮኖሚ ባለሙያው አቶ ዋሲሁን የኢንተርኔት መቋረጥ ግድ በሚሆንበት ጊዜ ኤምባሲዎች፣ ዲፕሎማቶችና ሌሎች መሰረታዊ የኢኮኖሚ ማዕቀፍ ውስጥ ያሉ አካላትን በጅምላ የማያካትት ሊሆን እንደሚገባም አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን ላደረሰችን ዘገባ እናመሰግናለን። ከአሜሪካ ድምጽ የአማርኛው ቋንቋ የሚተላለፍላችሁ መሰናዶ መጠናቀቂያው ላይ ደርሷል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና ደሩ። Thank you.